ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የታገቱት የደምቢዶሎ ዩኒቨርሲቲ ተማሪዎች ጉዳይ
ስታሉ ቸኮለ ልጄ ናት፣ ፍቅር ቸኮለ ልጄ ናት፣ የት ሄደች ብላ ብትጮህ አሰሯት። ያችም እንደ ጠፋች ናት፣ ይችም ታሰረች። አሁን ምንድን ነው መፍቶ የምትሰጡኝ ነው? እንደምልኮነ ሶስት ወር ምን
ተማሪዎች የአንዷ እናት ናቸው። የታገቱት ልጆች ዛሬ ቤተሰቦቻቸው ባህር ዳር ላይ ከክልሉ መንግስት ባለስልጣናት ጋር ውይይት ይዘዋል። አብይ ርዕሳችን ይመለከተዋል። የአውሮፓ ህብረት ለኢትዮጵያ የተፈጥሮ አደጋ መከላከልና ዝግጁነት ፕሮግራም የሚውል የ26 ሚሊዮን ዩሮ ወይም የ900 ሚሊዮን ብር እርዳታ ሰጥቷል። በዚህም ላይ ዘገባ አለን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ መጋቢት 1 2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ።
አዳነች ፍሳዬ ደግሞ ዜናውን አነባለሁ።
የቴክኒክ አቀናባሪ ብርሃን ኃይሉ ናት። ከስርጭት መሐንዲሷ ዚነብ ጋር እስከ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከዳነች ፍሳዬ።
አርዕስተ ዜና እናስቀድማለን። የቻይናው ፕሬዚደንት ሺ ጂንፒንግ ለመጀመሪያ ጊዜ ወደ ውሃን ከተማ ሄደው መጎብኘታቸው ተዘገበ። ትላንት በዓለም ደረጃ ቁልቁል ወርዶ የነበረው የአክሲዮን ገበያ ማገገሙ ተገለጸ። አሁን ዝርዝር ዜና። ዩናይትድ ስቴትስ ውስጥ ኮሮና ቫይረስ እንዳለበት ተረጋግጧል ተብሎ ሰሞኑን በማህበራዊ መገናኛዎች እየተነሳ ያለው አሜሪካዊ ኢትዮጵያ የነበረው ከሳምንታት በፊት እንደነበር የጤና ጥበቃ ሚኒስትር ዴኤታዋ መናገራቸውን ፋና ብሮድካስቲንግ ዘግቧል። ለኮሮና ቫይረስ የተጋለጠ ሰው የኮቪድ-19 ታማሚ መሆን አለመሆኑ የሚታወቀው በሁለት ሳምንታት ጊዜ ውስጥ ወይም በ14 ቀናት ውስጥ ቢሆንም ሚኒስትር ዴኤታዋ ዶክተር ሊያ ታደሰ ተናግረዋል ሲል ፋና ባወጣው ዘገባ አሜሪካዊ ኢትዮጵያ ውስጥ የነበረው ከሳምንታት በፊት መሆኑን መናገራቸውን ከመጥቀስ ሌላ ትክክለኛ ጊዜውን አልገለጸም። ግለሰቡ ወደ ሀገሩ የተመለሰው ከሳምንታት በፊት መሆኑን ኤምባሲው እንዳስታወቀው ሚኒስትር ዴኤታዋ መናገራቸውንና መረጃውን የማጣራት ስራ እየሰራን ነው ማለታቸውን የዜና አውታሩ ዘግቧል። በአሁኑ ጊዜ የሙቀት መጠናቸው ጥርጣሬ ያሳደረባቸው 3 መንገደኞች ተለይተው ክትትል እየተደረገባቸው መሆኑን ዶክተር ሊያን ጠቅሶ የፋና ዜና ይናገራል። የቻይናው ፕሬዚደንት ሺ ጂንፒንግ ዛሬ ለመጀመሪያ ጊዜ ወደ ውሃን ከተማ ሄደው መጎብኘታቸው ተዘግቧል። የውሃን አካባቢ ኮሮና ቫይረስ ገብቶ የተስፋፋበት ቦታ ሲሆን ቻይና ውስጥ ከ80 ሺህ በላይ የሚሆኑ ሰዎች በበሽታው ታመው 3100 የሚሆኑት ሕይወታቸውን አጥተዋል። የቻይና መንግሥት ሚዲያ በዘገበው መሠረት ሺ የሕክምና ሠራተኞችንና የቫይረሱ በሽተኞችን ይጎበኛሉ። የበሽታውን መዛመት ለመግታት የተደረገው ጥረትንም ይመለከታሉ። የቻይናው መሪ ከተማይቱን የጎበኙት ዛሬ 19 የኮሮና ቫይረስ በሽተኞች መገኘታቸውን በተገለጸበት ወቅት ነው። ኮሮና ቫይረስ በሌሎች ሀገሮች በፍጥነት እየተስፋፋ ባለበት በአሁኑ ወቅት ቻይና ውስጥ ግን የመስፋፋቱ መጠን በተከታታይ የቀነሰ መሄዱ ተዘግቧል። ቻይና ውስጥ ከተዛመተው ኮሮና ቫይረስ 70% የሚሆነው ታውቋል ተብሏል። 60 ሚሊዮን ሕዝብ ያላት ኢጣሊያም የቻይናን ፈለግ በመከተል በመላ ሀገሪቱ የእንቅስቃሴ ገደብ እያደረገች ነው። የሀገሪቱ ጠቅላይ ሚኒስትር ጁሴፔ ኮንቴ ትላንት ማታ በቴሌቪዥን ባደረጉት ንግግር ሰዎች ከቤታቸው እንዳይወጡ መክረዋል። ከቻይና ውጭ የበዙ የቫይረሱ በሽተኞች ያሉት ኢጣሊያ እንደሆነ ታውቋል። ከ9000 በላይ የሚሆኑ ሰዎች ታመዋል። 460 ሕይወታቸውን አጥተዋል። ኢራን ውስጥ ተጨማሪ 54 ሰዎች በኮሮና ቫይረስ እንደሞቱ በአጠቃላይ 291 መሞታቸውን የሀገሪቱ ባለሥልጣኖች አስታውቀዋል። የዩናይትድ ስቴትስ የአክሲዮን ገበያ ዛሬ ከፍ ብሏል። ትላንት ግን ከ12 ዓመታት በፊት በዓለም ደረጃ ተከስቶ ከነበረው የገንዘብ ቀውስ ወዲህ ባልታየ መልኩ ቁልቁል ወርዶ ነበር። 3 ዋና የዩናይትድ ስቴትስ ኢንደክሶች ዳው ጆንስ፣ ኤስ እና ፒ 500 እና ናስዳክ ዛሬ በ3% ከፍታ ጀምረዋል። ትላንት ግን ከሰባት ከመቶ በላይ ወርዶ ነበር። የእስያ ሀገሮች የአክሲዮን ገበያዎችም ዛሬ ማለዳ አገግመዋል። ትላንት ግን ባለሀብቶችን አሳስቦ ነበር ተብሏል። የአውሮፓ ሀገሮች የአክሲዮን ገበያም እንደዚሁ ከፍ ብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር አባላት ሰራተኞች ከደመወዛቸው የሚከፍሉት ግብርን ስለመቀነስ ጉዳይ ለመነጋገር ዛሬ ከምክር ቤት መሪዎች ጋር ይገናኛሉ። የግብር ክፍያ የሚቀነሰው ኮሮና ቫይረስ በሀገሪቱ ከተዛመተ የገንዘብ ችግር የሚገጥማቸው ግለሰቦችንና የንግድ ተቋማትን ከችግር ለመታደግ መሆኑ ተገልጿል። በሰዓት የሚከፈላቸው ሰዎች ክፍያቸው ተቋርጦ እንዳይቸገሩ፣ በትልቆችም ሆነ በትንሽ ኩባንያዎች የሚሰሩ ሰራተኞች የእነሱ ጥፋት ባልሆነ ክስተት ምክንያት ክፍያ እንዳይቆረጥባቸው ስለሚቻልበት መንገድም እንነጋገራለን ብለዋል ፕሬዚደንት ትራምፕ ትላንት ዋይት ሀውስ ሆነው ለጋዜጠኞች በሰጡት መግለጫ። ዛሬ ዩናይትድ ስቴትስ ውስጥ ዲሞክራሲያዊ ፓርቲን ወክሎ ለፕሬዝዳንትነት የሚወዳደር ሰውን ለመምረጥ በስድስት ክፍላተ ግዛቶች ምርጫ ይካሄዳል። ትኩረት የሚያገኘው ግን ሚችጋን ክፍለ ግዛት ይሆናል። የድምፅ መለኪያ ሀዞች እንደሚያመለክቱት ከሆነ የቀድሞው ምክትል ፕሬዚደንት ጆ ባይደን የቨርመንቱን ሴነተር በርኒ ሳንደርስን እየቀደሙ ነው። ሚችጋን 125 ተወካዮች ስላሉት በዛሬው ቅድመ ምርጫ ከፍተኛ ዋጋ ይሰጠዋል። ከአራት ዓመታት በፊት በተካሄደው ቅድመ ምርጫ ሳንደርስ አሸንፈው ነበር። ከቅርብ ቀናት ወዲህ ግን ጆ ባይደን እየቀደሙ መሆናቸውን በርካታ የድምፅ መለኪያ ሀዞች አመላክተዋል። በዋሽንግተን፣ ሚዙሪ፣ ሚሲሲፒ፣ አይዳሆ፣ ሰሜን ካሮላይናም እንደዚሁ ቅድመ ምርጫ ይካሄዳል። በመጨረሻም የሩሲያው ፕሬዚደንት ቭላዲሚር ፑቲን በተጨማሪ ስልጣን ላይ እንዲቆዩ የሚያስችል ህገ መንግስታዊ ለውጥ እንዲደረግ ከቀረበው ሀሳብ ጋር እንደሚስማሙ፣ ነገር ግን በህገ መንግስታዊ ችሎት ከጸደቀ ብቻ ነው ማለታቸው ተዘግቧል። በመርህ ደረጃ ይህ አማራጭ ሊሆን የሚችል ነው። ነገር ግን አንድ እንደ ቅድመ ግዴታ መቅረብ ያለበት ነገር አለ። እንዲህ አይነቱ ለውጥ ከህገ መንግስቱ መተክልና ፈቃድ ጋር የማይጣረስ መሆኑን ህገ መንግስታዊ ችሎት ኦፊሴላዊ ብይን ከሰጠበት ብቻ ነው ሊተገበር የሚችለው ብለዋል ፑቲን ዛሬ በሀገሪቱ ተወካዮች ምክር ቤት ባደረጉት ንግግር። የሩሲያ ህገ መንግስት አንድ ፕሬዚደንት ለሁለት ተከታታይ የስድስት ዓመታት ጊዜ እንዲያገለግል ይፈቅዳል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። ቆየት ብለው በርከት ያሉ ዘገባዎችና ቅንብሮች ይቀርባሉ። በዓለም ዙሪያ የወትሮውን የሰው ልጆች የዕለት ተዕለት ኑሮ ወይም የህይወት ዘይቤና የታላላቆቹን አገሮች ሳይቀር የመንግስታትን ትኩረት እየቀየረ ያለውን ኮሮና ቫይረስን የተመለከተ ልዩ ዘገባ ይኖረናል። ቀዳሚው ታዲያ ወደ ደምቢዶሎ የሚወስደን ነው። የዕለቱ አቢይ ርዕስ ከደምቢዶሎ ዩኒቨርሲቲ ወደ አማራ ክልል በመመለስ ላይ ሳሉ ታገቱ የተባሉ ተማሪዎች ወላጆችና የቅርብ ቤተሰቦች ዛሬ ወደ ባህር ዳር ከተማ በመሄድ ለክልሉ ከፍተኛ አመራሮች ቅሬታቸውን ለማሰማት ቢሞክሩም ማንንም ማግኘት ግን እንዳልቻሉ ነው የሚናገሩት። ባለስልጣናቱ ስብሰባ ላይ ናቸው መባላቸውን የገለጡት አስቴር ምስጋናው አነጋግራቸዋለች።
የታጋሽ ተማሪ ግርማነሽ አዱኛ አባት መርጌታ የኔና አዱኛን መንግስት ልጆቻችንን ይመልስልን አሊያ እርማችንን እንድናወጣ ይንገረን ይላሉ።
ለዘጠና አምስት ቀናት ያህል ያው ቆይተናል። እንደጠፉ ልጆች እንደታገቱ ቆይተናል። እኛም ጠፍተው የቆዩበት ምክንያት በምንሙ ታግተናል ስላሉ ለሚመለከተው አካል ለወረዳም፣ ከዞን እስከ ክልል እስከ ጠቅላይ ሚኒስትር ሚደናል ያው የመጣ ውጤት ባለመኖሩ ዛሬ እዚህ ተገኝተናል። ዛሬ ግን እዚህ መንግስት እየተገኘ ነው እርማችንን እንዋጣ ሞተው ከሆነ ደግሞ ከዘመዳችሁ ጋር ምስላችን አውለ በቃ እንድንረጋጋ፣ በተለይ እናቶችም ጉዳት ስለደረሰ እኛም ላይ ጉዳትም ስላለ ምክንያቱም እንዳንጠየቅ ብለን ምን ሰምታችሁ ምን አይታችሁ ነው ዝሬ ደመሪያዋላችሁ ብንባል ለዚያ መልስ እንዳንጠየቅ ለማለት ዛሬ ብንመጣም ያው ስብሰባ ላይ ናቸው ስለተባለ ልናገኛቸው አልቻልንም። አሁን ወደ ቤታችን እየተመለስን
ወይዘሮ እንዳልሽ ጓሉ የታገተች ስታሉ ቸኮል ወላጅናት ናቸው። ልጃቸው ከታገተች ዛሬ 95 ቀኗ መሆኗን ተናግረው መንግስት እህቷን ለምን ትጮሃለሽ ብሎ እንዳሰረባቸው ይናገራሉ።
ስታሉ ቸኮለ ልጅናት ፍቅር ቸኮለ ልጅናት የት ሄደች ብላ ብትጮህ አሰሯት። ያቺም እንደጠፋች ናት ይቺም ታሰረች። አሁን ምንድነው መፍትሄው የምትሰጡኝ ነው? እንደምልህ ሆነ 3 ወር ምናምን ይሆናል ድምጧ ከጠፋ የለችም ነው የሚሉ። ቀደም ብላ ነው የጠፋኝ ነው ሸሽገው ነው አለች ተመራ እንደገና ተመለሱ ተብለው ከትምርታቸው ዩኒቨርሲቲያቸው ናትኝ እያሉ ሸሸጉ። በቃ ከቶሚችም ታሰረች ተባለ። ምን ነው ብያለውስ እህቷ ጠፍታ ታሰረች ትልቂቱም ተባለ።
ጩሃ ማለት ነው
ጩሃ እህቴ ታገተች ብላ። የት ነው አዲስ አበባ ነው የምትኖረው? ስንት ጊዜ ሆናት ከታሰረች?
ወር በልጧታልኝ ከሰማ እንኳን ወር የነጋቡ አዚያ በፊት ነው የታሰረች ማለት ነው።
ስሜ ሲሳይ ቸኮለ ባላለሁ የመጣሁት ከጉና በየምድር ወረዳ ነው። እህቶቼ አሁን ያሉ ጭንቅ ቦታ ላይ ነው። ትንሽ እህቴ ደምቢደሎ ትማር ነበር ዘንድሮ ሰኔን መመረቂያዋ ነበር። ያው በተቸገረ ድንገተኛ ምክንያት ወደ ሀገራቸው ሲመለሱ ታግታ አሁን ከሶስት ወር በላይ ሆኗታል። ውርጅዋም ድምጿም የለም። አዲስ አበባ ትልቅ እህቷን ፍቅር ትባላለች። ፍቅር ቸኮለ በሚዛን ቴቢ ነው የተመረቀችው። በህወጣ እያለች በምትሯሯጥበት ረ እንዲታገትኩኝ ስመጣ ወደ ሀገሬ ስትላት እህቷ ያው ስራዋን አቋርጣ ለመንግስትና ለህግ እህት የተያዘች ታገተችብኝ እያለች ስትጮህ በምክንያት እንደሆነ አላውቅም። እሷም ደግሞ ታሰረች ፒያሳ ጣቢያ አዲስ አበባ ተባለ። ያው ዛሬም ነገም በቀጠሮ አለች ፍርድ ቤት እና እኔ አሁን ትምህርቴን ትቼ እህቶቼ ነገ እንጀራ ያገኛሉ ለእኔም እሸት ያቀምሱኛል እያልኩ አይን አይን እያየሁኝ እህቶቼ እንኳንስ ለእኔ ሊተርፉ ለራሳቸውም በጣም አሳዛኝ ሁኔታ ላይ ነው ያሉ እና አሁንም ቢሆን የመንግስት ያለሽ የሀገር ያለሽ።
ባለፈው ወር ወላጆቹ ወደ ጠቅላይ ሚኒስትር ጽህፈት ቤት ተጠርተው በሄዱበት ጊዜ ጠቅላይ ሚኒስትሩንና ምክትል ጠቅላይ ሚኒስትሩን ጨምሮ የመንግስት ከፍተኛ ባለስልጣናት አነጋግሯቸው እንደነበር ገልጸው በወቅቱ የተሰጣቸው መልስም ጠብቁ የሚል እንደነበር ተናግረዋል።
ከጠቅላይ ሚኒስትርም ሂደን ያው በቅርብ ጊዜ ልጆች ሊገኙላችሁ ይችላላችሁ የሚል ነገር ምክር አገልግሎት ሰጡን እንጂ ልጆቻችን በህይወት እንዳሉ ብንነገርም ልናገኝ ባለመቻላችን
ዛሬ ታጋች ወላጆች ተሰባስበው ወደ ርዕሰ መስተዳድር ጽህፈት ቤትና ወደ ክልሉ ፖሊስ ኮሚሽን ቢሄዱም በስብሰባ ምክንያት ማንንም ማግኘት እንዳልቻሉ ይናገራሉ።
በየመስሪያ ቤት ምንድን ውጤት በሌለው ዝም ብለን ስንባክን የከረም ነው እና እናቴማ በጣም እያለቀሰች ነው። እንኳን ስናቴቱ አገሩ እያለቀሰ ነው። እንኳን ሳገሩ ኢትዮጵያ በሙሉ እያለቀሰ ነው። ግን የሚሰማን አካል አጣን። እስከዛሬ ድረስ የሚሰማን አካል ነው ያጣን። ያመጣልን ጥረትኛ በየመስሪያ ቤቱ ማመልከት ነው። በየመስሪያ ቤቱ ማመልከት ነው። ዛሬም እዚህ ባህር ዳር ሁለተኛ ቀናችን ነው። አንድም ፋይዳም አላገኘን ውጤትም አላገኘን።
ስብሰባ ነው ዛሬ። ደህና ናቸው ነው ምንድነው ችግሩ? ደህና ናቸው፣ ይመጣሉ፣ ይፈታሉ፣ ይለቀቃሉ። ያችም ትፈታለች፣ እነዚያም ይለቀቃሉ ነው። ሌላ መፍትሄ የላቸውም የሚነግሩን።
የአሜሪካ ድምጽ ሬዲዮ ከክልሉ ፖሊስ ኮሚሽን መረጃ ለማግኘት ያደረገው ሙከራ አልተሳካም። የአማራ ክልል ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ አቶ አብርሃም አለኸኝ ሰሞኑን በሰጡት ጋዜጣዊ መግለጫ ጉዳዩ ያልተዘነጋና ትኩረት የተሰጠው ጉዳይ መሆኑን ጠቁመው በፌዴራል ደረጃ ጉዳዩን የሚከታተል ኮሚቴ ተቋቁሞ እየሰራ ሲሆን የተደራጀ መረጃ በቅርብ ቀን እንደሚሰጥ እምነቴ ነው ብለዋል።
እነዚህ ተማሪዎች የእኛ ተማሪዎች ናቸው፣ የእኛ ልጆች ናቸው፣ የእኛ እህቶች ናቸው። ምናልባት ፊት ለፊት መጠን በተከታታይ ሀሳብ ስላልሰጠንበት ጉዳዩን የዘነጋ ነው የሚመስልበት ሁኔታ አለ። አንዳንዶችም በዚህ ላይ እየተመሰረተ ሂስ ይሰጡናል። እንግዲህ ከፌዴራል መንግስት ከሚመለከታቸው አካላት ጋር ጉዳዩን ይዘን እየተንቀሳቀስን ያለንበት ሁኔታ ነው ያለው። አሁንም በከፍተኛ ሁኔታ ስራ እየተሰራ ያለበት ሁኔታ ነው ያለው። ራሱን የቻለ ኮሚቴ ተቋቁሟል። ኮሚቴው እስከ መጨረሻው ድረስ እየተንቀሳቀሰ ያለበት ሁኔታ ነው ያለው። በቅርብ ኮሚቴው ራሱን የቻለ መግለጫ ይሰጣል ብለን እናስባለን። እንደ መንግስት የተበጣጠሰ መግለጫ መስጠት የለብንም የሚል የጋራ ስምምነት ስላለን
የታጋጅ ተማሪዎችን ጉዳይ የሚከታተል በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ ግብረ ኃይል መቋቋሙ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው አመሰግናለሁ። አድማጮች፣ ሁለተኛው የመጽሔት ርዕስ የአውሮፓ ህብረት ለኢትዮጵያ ያልተማከለ የአደጋ ስጋት ስራ አመራር ማጠናከሪያ መርሃ ግብር የሚውል የ26 ሚሊዮን ዩሮ ወይም የ900 ሚሊዮን ብር ድጋፍ አደረገ ይላል። ርዳታው በኦሮሚያ፣ አማራ፣ ሶማሌና የደቡብ ብሔር ብሔረሰቦችና ህዝቦች ክልሎች ላሉ ፕሮግራሞች የሚል ነው ተብሏል። ለዝርዝሩ ፀሐይ ዳምጠው።
የአውሮፓ ህብረት በኢትዮጵያ ለአራት ዓመታት የሚቆየው ለተለያዩ የአደጋ ቅነሳ ስራ የሚውል ድጋፍ አድርጓል። ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ እንዳሉት መርሃ ግብሩ ክልሎች ባልተማከለ አስተዳደር የአደጋ ስጋትን በራሳቸው መቀነስ የሚያስችላቸው ይሆናል ብለዋል።
ክልሎች ራሳቸውን ሀብት ኮንትሪቢዩት አድርገዋል እዚህ ጋር እንደ ማቼ። ሁለታ ደግሞ ኢዩ ራሱ በራሱ በኩል ለግሷል። እንደሚታወቀው የኢትዮጵያ የአደጋ ስጋት ስራ አመራር ፖሊሲና ስትራቴጂ ሐምሌ 2005 ነው በአዲስ መልክ ተሻሽሎ የወጣው። ሲወጣ ግምት ያደረገው ምንድን ነው? ህገ መንግስታችን ባስቀመጠው አግባብ ነው የክልሎች አደረጃጀት። ክልሎች ሲደራጁ የራሳቸው ነጻነት አላቸው፣ በኢኮኖሚ፣ በፖለቲካ፣ በማህበራዊና በሌሎች ጉዳዮች። ለዚህ ፕሮጀክቶችን በመፈጸም ረገድም ያልተማከለ ስርዓት እንዲኖራቸው ያስቀምጣል። አንድ ያንን ተግባራዊ ለማድረግ እንዲመች ነው። ሁለታ ደግሞ ህብረተሰቡ ክልሎች አካባቢ ያለ ስለሆነ ወረዳ ጭምር ክልሎች አካባቢ ያለ ስለሆነ ህብረተሰቡን ጠቃሚም ለማድረግ በቅርበት ለመስራት እንዲመችም ነው። ሶስተኛው የፕሮጀክቱ ባህሪ ስናይ ዘርፈ ብዙ ነው። ዘርፈ ብዙ ስንል እንግዲህ ውሃም ላይ ያተኩራል፣ ሌሎች አደጋ ስጋት ቅነሳ ላይ ያተኩራል። በተለይ ደግሞ ሴቶች ኢምፓወር ከማ ተቋያ ፎከስ ያደረገና ሁሉንም በአደጋ ስጋት ስራ አመራር ያስቀመጥናቸውን ስራዎች የሚነካ ፕሮጀክት ነው።
ክልሎች ከራሳቸው ነባራዊ ሁኔታ በመነሳት በትምህርት፣ በጤና፣ በግብርናና በሌሎች ዘርፎች ሊከሰቱ የሚችሉ አደጋዎችን ለመቀነስ ያግዛቸዋል ብሏል ኮሚሽነሩ። ኢትዮጵያ የአደጋ ስጋትን ለመከላከል ተቋማዊ እንቅስቃሴ ከጀመረች ከ46 ዓመታት በላይ ማስቆጠሯም ተገልጿል።
ኢትዮጵያ ለአደጋ ምላሽ ተጠቆየች 1966 ድርቅ ተከትሎ ያ ስላለ እርዳታ እየሰፈረ እስከ መቼ ነው የምንቆየው ነው ትልቁ ውጭት። ይህ ትልቁ መሆን ያለበት ከአየር ንብረት መባባስ ጋር ተያይዞ አደጋ ስጋት ቅነሳ ላይ ማተኮር ጠቃሚ ይሆናል ከሚል አደጋ ስጋት ቅነሳ ስንል የውሃ አቅርቦት፣ የአፈርና ጥበቃ ስራ፣ የደን ልማት ስራዎች እነዚህ ላይ ያተኩራል። ሴቶችን ኢኮኖሚካ ደግሞ ኢምፓወር ስናደርግ የሴቶች ገቢ ጨመረ ማለት እግረ መንገዱን ደግሞ የአደጋ ስጋት ቅነሳ አካል ነው እና እነዚህን ግምት ውስጥ ያስገባ ስራ ሆኖ በየክልሉ ያለውን የህዝብ ብዛት ግምት ውስጥ ባስገባ ሁኔታ ተደርድለ በጀት ሁለታ ደግሞ የኢትዮጵያ መንግስት በመደበኛ የሚሰራቸው ስራዎች ራሱ አሁን በአፈርና ጥበቃ ስራ በሴፍሌት ፕሮግራም ይሁን ህብረተሰቡ በነጻ ጉልበት በጋና የሚሰራው ክረምት ላይ የሚሰራቸው የደን ልማት ስራዎች ሁሉ የዚህ አካል ናቸው። አደጋ ስጋት ቅነሳ አካል ናቸው። እዚህ በዚህ የሚያቆም ሳይሆን ይሄ ኢኒሽቲቭ ነው። በነገራችን ላይ ይሄ ፕሮጀክቶች ስትራቴጂክ ኢኒሽቲቭ ናቸው። የአንድ ስትራቴጂክ ግብ ማሳካያ መሳሪያዎች ናቸው። ለዚህ እኛም ጥረት ይቀጥላል። ወደፊት መንግስትም ሊዲንግ ሮሉን ማለት የመሪነት ሚናውን ይጫወታል።
በአየር ንብረት ለውጥና ሌሎች ሰው ሰራሽና የተፈጥሮ አደጋዎች ሳቢያ የሚደርሱትን ችግሮች ቀድሞ ለመከላከል መንግስት ፖሊሲ ቀርጾ እየተንቀሳቀሰ መሆኑን ጠቁሟል ኮሚሽነር ምትኩም። በመሆኑም ክልሎች ያላቸውን ነባራዊ ሁኔታ ታሳቢ በማድረግ የአደጋ ስጋት መከላከልና መቀነስ እንዲችሉ ያልተማከለ የአደጋ ስጋት ስራ አመራር ማጠናከሪያ መርሃ ግብር መተግበር አስፈልጓል ብሏል። በኢትዮጵያ የአውሮፓ ህብረት አምባሳደር ዮሐን ቦርግስተም በበኩላቸው አደጋ በማንኛውም ጊዜ ሊደርስ የሚችል በመሆኑ ቀድሞ መዘጋጀት ተገቢ መሆኑን ነው የገለጹት። በሚቀጥሉት 4 ዓመታት የሚቆየው ይህው መርሃ ግብርም በኢትዮጵያ ያለውን ችግር ለመከላከል አጋዥ ይሆናል ብለዋል። ኢትዮጵያ ባልተማከለ አስተዳደር የአደጋ ስጋት ቀድሞ ለመከላከል የምታደርገውን እንቅስቃሴ የአውሮፓ ህብረት የሚያደርገውን ድጋፍ እንደሚቀጥልም አረጋግጧል። መርሃ ግብሩ ውጤታማ እንዲሆን የሁሉም ትብብር የሚጠይቅ በመሆኑ የመንግስት ተቋማትም ሆኑ ዓለም አቀፍ ድርጅቶች መሳተፍ እንዳለባቸውም ጠቁሟል። የአውሮፓ ህብረት ለ4 ዓመታት ለሚቆየው መርሃ ግብር የ26 ሚሊዮን ዩሮ ድጋፍ በማድረጉም ምስጋናቸውን አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ወደ ምዕራብ ወለጋ የሚወስደን ዘገባ ነው። በመንግስት የጸጥታ ኃይሎችና በሽምቅ ተዋጊዎች መካከል በሚካሄድ ውጊያ ሳቢያ ወደ ጋምቤላ ክልል ለመሸሽ ተገደናል ሲሉ አንዳንድ የቄለም ወለጋ ነዋሪ የነበሩ ሰዎች ተናገሩ። የዞኑ አስተዳደር የሸሹትን ሰዎች ቁጥር ባይጠቅስም የተባሉት ሰዎች ግን የሸሹት ከሸማቂዎች ጋር ግንኙነት ስላላቸው አሊያም በስጋት ነው ሲል ይገልጻል። በጋምቤላ ክልል የኦሮሞ ማህበረሰብ ብልጽግና ፓርቲ ተወካይ በበኩላቸው በቄለም ወለጋ መረጋጋት በመመለሱ ግጭቱን ሸሽተው ወደዚህ የመጡ ሰዎች ወደ ቤት ንብረታቸው እየተመለሱ ነው ብለዋል። የኦሮሚያ ክልል መንግስት ከዚህ ቀደም በግጭቱ ሳቢያ ከቤት ንብረታቸው የተፈናቀሉ ሰዎች ካሉ እንዲመለሱና የማረጋጋትም ስራ እንደሚሰራ ማስታወቁ ይታወሳል ሲል ናኮር መልካ ተከታዩን አድርሶናል።
በምዕራብ ኦሮሚያ ቄለም ወለጋ ዞን አንፊሎ ወረዳ ይኖሩ የነበሩ አንዳንድ ግለሰቦች በመንግስት ጸጥታ ኃይሎችና ሸማቂዎች መካከል ከሚካሄደው ግጭት ወደ ጋምቤላ ክልል እንደሸሹ ተናግረዋል። ለደህንነታችን ስለምንፈራ ስማችን እንዳይጠቀስ ድምጻችንን በሬዲዮ እንዳይተላለፍ በማለት የጠየቁ ሁለት ግለሰቦች እንደሚሉት ከሆነ በአንፊሎ ወረዳ በተለይ ከወረዳው ከተማ ርቀው የሚገኙ ቀበሌዎች ውስጥ ዋባ፣ ቆሮና ሸዋ የሚባሉ ቀበሌዎችን በአብነት በመጥቀስ በእነዚህ ስፍራዎች በሰላም ወጥቶ መግባት አዳጋች ሆኗል ይላሉ። በተለይ ከሁለት ሳምንታት ወዲህ የመንግስት ወታደሮች በየገጠሩ መግባታቸውን ጠቅሰው ታጥቀው ጫካ ውስጥ የሚንቀሳቀሱ ሸማቂዎች ደግሞ ህብረተሰቡ ለመንግስት ታጣቂዎች ትብብር የሚያደርግ ከሆነ እርምጃ እንደሚወስዱ ዝተዋል ብለዋል። በዚህም ምክንያት ቤት ንብረታቸውን ትተው ከአራት ልጆቻቸውና ባለቤታቸው ጋር ወደ ጋምቤላ እንደሸሹ ከሁለቱ ሰዎች መካከል አንዱ ተናግረዋል። በእነዚህ ቀበሌዎች የመንግስት ተቋማት ስራ ካቆሙ ከአንድ ዓመት በላይ ይሆናል ያሉት እኚህ ሰው አሁን ከአምስት የቤተሰቦቻቸው አባላት ጋር በጋምቤላ አንድ ክፍል ቤት ተከራይተው የጉልበት ስራ እየሰሩ በቀን አንዴ ብቻ እየበሉ ህይወታቸውን ለማቆየት እየተጣጣሩ መሆናቸውን ጨምረው ተናግረዋል። ሌላው ካንፊሎ ሸሽቶ በጋምቤላ እንደሚኖር የነገረኝ ወጣት የመንግስትና ሸማቂዎቹን ግጭትና የሚወስዱትን እርምጃ በመፍራት ትምህርቱን አቋርጦ ቤተሰቡን ትቶ ጋምቤላ እንደሚኖር በስልክ ነግሮኛል። በጋምቤላ የሚገኙ ሰዎች ቁጥር በርካታ ነው ያለው ወጣቱ እርሱ እንኳ ከ200 እስከ 300 የሚሆኑ ሰዎችን እንደሚያውቅ ተናግሯል። በዚህ ዓመት የቡና ምርቱን አለመልቀሙንና ምንም አይነት የግብርና ስራ ለመስራቱን የሚናገረው ይህ ወጣት የጋምቤላ ከተማን የኑሮ ውድነት መቋቋም አልቻልኩም ይላል። ከቄለም ወለጋ አንፊሎ ውስጥ ባለው የአለመረጋጋት ስጋት ሸሸን ስላሉ የቄለም ወለጋ ነዋሪዎች በጋምቤላ ክልል የኦሮሞ ማህበረሰብ ብልጽግና ፓርቲ ተወካይ አቶ ገረሙ አደባ በሰጡት ምላሽ የመንግስት ወታደሮች የህዝቡ መሸሽ ምክንያት አይደሉም ይላሉ። በአንፊሎ አካባቢ በመከላከያ ሰራዊትና ጫካ ውስጥ ታጥቀው በሚንቀሳቀሱ ሸማቂዎች መካከል በሚፈጠር ግጭት ሰላማችን እንደፈረሰ ያሉ ወደ 120 የሚሆኑ ሰዎች ወደ ጋምቤላ በመምጣት አንድ ሳምንት ገደማ ቆይተዋል። ከመከላከያ ሰራዊቱና ከመንግስት አመራሮች ጋር በመሆን በተሰራው ስራ እነዚህ ሰዎች ተመልሰዋል። አንፊሎና አካባቢው ባለኝ መረጃ መሰረት አሁን ሰላም ነው። አሁንም ተፈናቅለዋል ስለተባሉ ሰዎች ጉዳይ መረጃው አልደረሰንም። ከሁለት ሳምንት በፊት ወደ ደምቢዶሎ አቅንቼ የዞኑን ዋና አስተዳዳሪ አቶ ገመቹ በቀለ ባነጋገርኩበት ወቅት በዞኑ የሚንቀሳቀሱ የመንግስት ታጣቂዎች በስነ ምግባር የታነጹና ለህብረተሰቡ የሚቆረቆሩ ስለሆኑ የህብረተሰቡ መፈናቀል ምክንያት አይደሉም ብለዋል። ይልቁንስ አንዳንድ ሰዎች ቤት ንብረታቸውን ትተው የሄዱት ከሸማቂዎቹ ጋር ግንኙነት ያላቸው ናቸው ሲሉ እንዲገልጻሉ። ሸማቂዎቹ ከህዝቡ ተነጥለው መኖር አይችሉም። ህዝቡ እንዳይጠቁማቸው፣ አሳልፎ እንዳይሰጣቸው እንደሚያስፈራሯቸው ሸሽተው ወደኛ የመጡ በመኖራቸው መረጃ አለን። የመንግስት ጸጥታ ኃይሎች ሁሉም ቦታ ሲደርሱ የጸጥታ ችግሩ ይፈታል የሚል እምነት አለን። ነገር ግን ከሸማቂዎቹ ጋር ግንኙነት ያላቸው ነገም ተመልሰው ከህብረተሰቡ ጋር ለመኖር የማይችሉ በመሆኑ ያላቸው እድል አካባቢውን ጥለው መሸሽ ነው። የህብረተሰቡን ንብረት በመዝረፋቸው፣ ልጆቻቸውን በማስደብደባቸው ነገም እዛ አካባቢ ተመልሰው መኖር አይችሉም። ነገር ግን ከቤቱ ተፈናቅሎ ወደ ሌላ ቦታ የሸሸ አንድም ሰው የለም።
ከምቡቄ ደሜገሩ ናምቶኮሌ እንጂ
ቤት ንብረታቸውን ትተው የሄዱ ሰዎችን ቁጥር ባይገልጹም በደምቢዶሎ ከተማ ሳይቀር የሽምቅ ተዋጊዎቹን ማስፈራሪያና ዛቻ በመፍራት ወደ ሌሎች ከተሞች የሸሹ ባለሀብቶችና ግለሰቦች ብዙ ናቸው ሲሉ ዋና አስተዳዳሪው። በዚህ ጉዳይ ተጨማሪ መረጃን እንዲሰጡኝ የኦሮሚያ ክልል ኮሚኒኬሽንስ ጉዳይ ቢሮ ኃላፊን በስልክ ለማግኘት ያደረግኩት ጥረት አልተሳካም። ከዚህ በፊት ግን በዚህ ጉዳይ ዙሪያ በሰጡን ቃል የቢሮ ኃላፊ አቶ ጌታቸው ባልቻ ጸጥታውን በማስከበር ህዝቡ ወደ ቤት ንብረቱ እንዲመለስና ያለ ጸጥታ ስጋት እንዲንቀሳቀስ እንሰራለን ማለታቸው ይታወሳል። አክለውም ከቤት ንብረታቸው የተፈናቀሉ ካሉ የክልሉ መንግስት በቀበሌ ደረጃ ካሉ የመንግስት ተቋማት ጋር ተቀናይቶ መረጃ እየሰበሰበ ነው። መረጃው ተሰብስቦ ሲያበቃ እንዴት ወደ ቤት ንብረታቸው እንደሚመለሱና የማረጋጋት ስራው ተከትሎ ይሰራል ብለው ነበር። አባገዳዎችና የአገር ሽማግሌዎችም የማስታረቅና የመመለስ ድርሻቸውን እንደሚወጡ ጭምር ገልጸው ነበር። አቶ ጌታቸው ከኦሮሞ ነጻነት ግንባር ተነጥሎ ጫካ የቀረው ሸማቂ ቡድንና መንግስት መካከል ያለው ውጊያ በሰላማዊ መንገድ እንዲፈታ ሁኔታዎችን የሚያመቻች ፉርቱ የተባለ ቡድን ባለፈው ሳምንት ተቋቁሞ ወደ ስራ መግባቱን መዘገባችን ይታወሳል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ወር በህዝብ ተወካዮች ምክር ቤት ፊት ቀርበው በምዕራብ ወለጋ ያለውን የጸጥታ ችግር ለመፍታት ለመወያየት ፍላጎት ያለው አካል ካለ በሰላምና ውይይት ችግሩ እንዲፈታ መንግስት ፍላጎት እንዳለው ገልጸው ነበር። በጠቅላይ ሚኒስትር ሚኒስትር አብይ አህመድ የሚመራው የለውጥ መንግስት ስልጣን ከተረከበ በኋላ መፍትሄ ካላገኙ ፈተናዎች መካከል በምዕራብ ኦሮሚያ የሚንቀሳቀሰው ራሱን የኦሮሞ ነጻነት ሸማቂ ነኝ የሚል ቡድንና በመንግስት ታጣቂዎች መካከል የሚፈጠረው ግጭት አንዱ ነው። የግጭቱ ሰለባ ደግሞ በአካባቢው የሚኖር ሰላማዊ ዜጋ መሆኑንና በችግሩ ምክንያት የማህበራዊና ኢኮኖሚያዊ እንቅስቃሴው ከመገታቱ አልፎ አሁን ደግሞ ቤት ንብረቱን ጥሎ ወደ ሌላ ቦታ ለመሸሽ እንደተዳረገም ይነገራል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካን ለዘገባው አመሰግናለሁ። አድማጮች፣ ወደ መጨረሻው የመጽሔቱ ትንታኔ ርዕስ ልውሰዳችሁ። ብልጽግና ፓርቲ ድርጅታዊ ጥንካሬውን እውን ማድረግም ሆነ በኢትዮጵያ ውስጥ ያሉትን ችግሮች መፍታት የሚችለው መዋቅራዊ አደረጃጀቱን ሲያጠናክር ነው ሲሉ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ገለጡ። ከምስራቃዊ አማራ ክልል የተውጣጡ ከ2000 በላይ የብልጽግና ፓርቲ መካከለኛ አመራሮች በፓርቲው መተዳደሪያና በአገሪቱ ወቅታዊ ጉዳዮች ላይ ለሁለት ሳምንታት ያደረጉትን ስልጠና ባለፈው ሳምንት መገባደጃ አጠናቀዋል ይለናል መስፍን አራጌ። በአባይ ግድብ ዙሪያም የአገሪቱን ጥቅም ለማስከበር እንደሚሰሩ የፓርቲው ከፍተኛ አመራሮች ማረጋገጣቸውን ጠቅሶ ተከታዩን አድርሶናል።
በደቡብና ሰሜን ወሎ በደሴ ከተማ በዋግምራና ኦሮሞ ብሔረሰብ አስተዳደር ዞኖች የሚገኙ ከ2000 በላይ መካከለኛ አመራሮች በፓርቲው ገደንብና በአገሪቱ ተጨባጭ እውነታ ዙሪያ ሲያደርጉት የቆዩትን ስልጠና ያጠናቀቁት ባሳለፍነው ሳምንት መጨረሻ ነበር። በደሴና በኮምቦልቻ ከተሞች የተካሄደው ስልጠና ሲጠናቀቅ የተገኙት የውጭ ጉዳይ ሚኒስትሩ ገዱ አንዳርጋቸው ፓርቲው አገራዊ ግዴታውን መወጣትም ሆነ የህዝቡን ጥያቄዎች መመለስ የሚችለው መዋቅራዊ አደረጃጀቱን ሲያጠናክር እንደሆነ ተናግረዋል።
የኢትዮጵያን ህዝቦች እርስ በርስ የሚያባለው የሚያናቁረው አስተሳሰብ ከስረ መሰረቱ መነቀል አለበት። ከስረ መሰረቱ ለመንቀል ደግሞ የጋራ አጀንዳዎች ላይ ተመስርቶ ጠንካራ የሆነ መዋቅር መገንባት ከቻለ ነው። ይሄንን የተዛባው አስተሳሰብ በተስተካከለና በአብሮነት በበጎነት ላይ የተመሰረተ አካሄድ እየገነባ ከሄደ አሁን ህብረተሰባችን የሚያፈናቅሉት እርስ በርስ የሚያባሉት ሰው በሚከተለው ሃይማኖት ወይም ደግሞ በብሔሩ በማንነቱ በመጣበት አካባቢ ተመስርቶ የሚደርሰው ጥቃት የሚደርሰው ጉዳት ከስረ መሰረቱ መፍትሄ ይኖረዋል።
በተለይ ከፋፋይ አስተሳሰቦችን ከህግ በላይ የመሆን አዝማሚያዎችንና የህዝብ ጥያቄዎችን ባልተቀናጀ መዋቅራዊ አሰራር መፍታት አይቻልም ነው የሚሉት የውጭ ጉዳይ ሚኒስትሩ።
የብልጽግና ፓርቲ ምንም ድክመት የለውም ማለት ነው። በጣም ብዙ ውስንነቶች አሉ። በአዲስ አስተሳሰብ የመገንባቱ ስራ ገና እየተጀመረ ተአምር የሚያመጣ ሀሳብ ሊኖር ይችላል። ያለ መዋቅር የሚኖር ጥንካሬ የለም። ይሄ ፓርቲ እነዚህ በህብረተሰባችን ዘንድ ያሉ ችግሮች ከስረ መሰረታቸው ተነቅለው የምንፈልገው በመከባበር ላይ የተመሰረተ አንድነት የኢትዮጵያ ህዝቦች በመናቆር ሳይሆን ዋነኛ ጠላታቸው የሆነውን ድህነትን በጋራ ተዋውገው ለብልጽግና እንዲሄዱ ማድረግ የሚቻለው ጠንካራ መዋቅር ከተፈጠረ። ያለ መዋቅር የሚፈታ ችግር የለም። ጠንካራ መዋቅር የሌለው ፓርቲ እንኳን የህብረተሰብ ችግር ሊፈታ ይቅርና የራሱን ህልውና ማስጠበቅ አይችልም።
ይሁን እንጂ ባለፉት ዓመታት ሲቀነቀኑ ከነበሩት አክራሪ አስተሳሰቦች አንጻር ስራዎች ለፓርቲው አልጋ በአልጋ እንደማይሆኑም ይናገራሉ። እናም አመራሩ ይጠበቅበታል ያሉትን እንዲህ ገልጸዋል።
ይህ ፓርቲ የያዘው ዓላማ ቀና ቢሆንም በሀገራችን ሰፍኖ ከቆየው እጅግ ጽንፍ የረገጠ የብሔር ፖለቲካ ጋር በቁርጠኝነት ለመፋለም የተዘጋጀ ድርጅትም ነው። መጀመሪያ እያንዳንዳችን ከዚህ ጽንፈኛ ከሆነ አስተሳሰብ መጽዳት ይኖርብናል። በመቀጠል ደግሞ በህብረተሰብ ውስጥ ይሄ የጽንፈኝነት አመለካከት እርስ በርስ ከማባላት በስተቀር የትን ሊያደርስ የማይችል መሆኑን ማስገንዘብ እና ህብረተሰቡ ጸረ ጽንፈኝነት እንዲቆም ማድረግ ይኖርብናል። የተስተካከለ አመለካከት መያዝ አለበት። ተደራጅቶ መንቀሳቀስ መቻል አለበት። በዚህ ስልጠና በያዛችሁት ሀሳብ ላይ ተመስርታችሁ መዋቅሩን አንቀሳቀሱ።
በኢመደበኝነት የተደራጁ ቡድኖች የፓርቲውን እንቅስቃሴ እንዳያውኩም ነቅቶ መከላከልና የህግ የበላይነትን ማረጋገጥ ከፓርቲው አመራሮች የሚጠበቅ ቁልፍ ተግባር እንደሆነ አስምረውበታል።
ይህንን መዋቅር የሚያዳክም ኢመደበኛ የሆነ አደረጃጀት በምንም መንገድ ሊፈቀድ አይገባም። ከግንዛቤ ችግር የተነሳ የተደናገረው መልክ ባለው ሁኔታ አሰላለፉን ያስተካክላል የሚል እምነት አለ። ሆን ብሎ ደግሞ ህብረተሰብን ለማጎሳቆል ኢመደበኛ አደረጃጀትን እየደገፈም ቢሆን አብሮ እየተሳተፈ ሚሄድ ደግሞ እንዲታረም ሰላማዊ በሆነ መንገድ ማስተካከል ያስፈልጋል።
የአማራ ክልል ርዕሰ መስተዳድር አማካሪና የፓርቲው ማዕከላዊ ኮሚቴ አባል አለሙ ጀንበሩ ስልጠናው ፓርቲው ሊያሳካው ያቀዳቸውን ተግባራት እውን ለማድረግና የህዝቡን ተጠቃሚነት ለማረጋገጥ በአመራሩ ዘንድ ግንዛቤ ተፈጠረበት መግባባትም የተደረሰበት እንደነበር አስረድተዋል።
ይሄ ስልጠና መንግስትን አጠቃላይ የሀገራችን አቅጣጫ ፖሊሲዎቻችንን በበቂ ሁኔታ ተረርቶ ቀጣይ ህብረተሰቡን እያሳተፈ አመራሩ ግንባር ቀደም ሆኖ የህብረተሰቡን የየአካባቢው ችግር መፍታት ነው።
ብልጽግና ፓርቲ መዋቅራዊ አደረጃጀቱ አሁንም በጠንካራ መሰረት ላይ አልታነጸም ብለው ጥርጣሬ የሚገባቸው አካላት አሉና፣ በተለይ አመራሩን፣ አሰራሩን፣ አደረጃጀቱን ከማስተካከል አንጻር ያሰባችሁት ነገር አለ?
በጣም ትክክል ነው። የአመራርን ተቋም የመገንባት በቀጣዮቹ ወራት እስከታች ድረስ እስከ ህብረተሰቡ ድረስ መገንባት በጣም አስፈላጊ እንደሆነ ስምምነት ላይ ተደርሷል። የመጀመሪያ ተቋም ለመገንባት ለውጡ ባመጣቸውና መንግስት በቀጣይ ሊያስተካክላቸው የሚገባቸውን ነገሮች ለይቶ ተግባብቶ ማወቅ፣ በአስተሳሰብ ደረጃ ወደ አንድ መምጣት ይጠበቃል። የዚህ ስልጠና ዋነኛው ዓላማ ይሄ በመሆኑ ተሳክቷል የሚል ሀሳብ አለ።
ከአባይ ግድብ ጋር ተያይዞ በቅርቡ የአሜሪካ ጣልቃ ገብነት የተስተዋለበት፣ የግብጽ ጸብጫሪነት የተንጸባረቀበት መግለጫ የፓርቲውን አቋም አያስለውጥም ይላሉ አቶ አለሙ። እንደ ርዕሰ መስተዳድሩ አማካሪ ፓርቲው የህዝቡን ተጠቃሚነት ማረጋገጥ ተቀዳሚ ተግባሩ ነው።
የሀገሩን ጥቅም የሚያስጠብቅ በተለይ ደግሞ በአባይ ጉዳይ ላይ የኢትዮጵያ ዘላቂ የትውልድ ጥያቄ ነው። የአንድ ዘመን ጥያቄ ብቻ አይደለም። በራሳችን ጉልበት፣ በራሳችን ሀብት፣ በራሳችን አቅም እየገነባ ነው ያለው ተቋም ነው። ይሄ ከትንሽ እስከ ትልቅ ድረስ፣ ከህፃን እስከ አዛውንት ድረስ የተሳተፈበት በአጠቃላይ የኢትዮጵያ ምልክት ወይም ተቋም ነው። ከዚህ አንጻር ለኢትዮጵያውያን ጥቅም ሳያረጋግጥ አሳልፎ የሚሰጥ ስምምነት ሊፈጸም እንደማይችል በስልጠናችንም የውጭ ጉዳይ ሚኒስትሩም ጭምር በአካል ተገኝተው መግለጫ የሰጡበት ነው። የአጠቃላይ አመራሩም እምነት ይሄን ነው።
የውጭ ጉዳይ ሚኒስትሩ ገዱ አንዳርጋቸውም ፓርቲው የኢትዮጵያንና የኢትዮጵያውያንን ብሔራዊ ጥቅም አሳልፎ እንደማይሰጥ አረጋግጠዋል። ስልጠናውን ለተከታተሉት አመራሮችን ባስተላለፉት መልእክት በመልካም አስተዳደር እጦት ለዘመናት ሲጎሳቆል የነበረውን ህዝብ በቅንነት በማገልገል ልትክሱት ይገባል ብለዋል። ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡ ግለሰቦች በሺዎች የሚቆጠሩ አመራሮችን በአንዴ ወደ ስልጠና ማስገባት በየአካባቢው ያለውን የአገልግሎት አሰጣጥ ማዳከምና ህዝቡንም ለሌላ ቅሬታ መዳረግ እንደሆነ ተናግረዋል። አመራሮቹ ወደ ስልጠና ሲገቡ በስራቸው የሚገኙትን ባለሙያዎች ወክለው ቢሆንም ተወካዮቹ ውሳኔ ስለማይሰጡ ብዙ ሰዎች በአገልግሎት አሰጣጡ ሲንገላቱ አይቻለሁ። እኔም የዚህ ሰለባ ነበርኩ ያሉኝ አስተያየት ሰጪ ፓርቲው ስልጠናዎችን ሲያዘጋጅ የአገልግሎት አሰጣጡ እንዳይታወክ በሚያደርግ መልኩ መሆን እንዳለበት አሳስበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን አመሰግናለሁ ለዘገባው። አድማጮች፣ አሁን ልዩ የጤና አጠባበቅ ማሳሰቢያ አለን። የኮሮና ቫይረስ ወረርሽኝን ይመለከታል።
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። አይኖችዎን፣ አፉዎን፣ አፍንጫዎን፣ ጆሮዎችዎን ላለመነካካት ይጠንቀቁ፣ ይንቁ። እጆችዎን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮሆል ያብሷቸው። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸው፣ እኩዮቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። በአካባቢዎ የሚያስለው ወይም የሚያስነጥስ ሰው ካለ በአንድ ሜትር ያህል ይራቁ። መረጃዎችን ከባለሙያዎች ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ይወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ።
አድማጮች፣ በዓለም ዙሪያ የሚሊዮኖችን ለሕመም ስቃይ በመዳረግ ላይ የሚገኘውና የሰዎችን የተለመደ የዕለት ተዕለት ሕይወት ዘይቤ እየቀየረ ያለውን የኮሮና ቫይረስ ወረርሽኝ አስመልክቶ በሐኪሞን ይጠይቁ ልዩ ዝግጅት ይኖረናል። ከዚያ በፊት ግን አሁን ወደሚከተለው ቅንብር ልውሰዳችሁ። የክልል ልዩ ኃይሎችና ሚሊሻዎችን የመሰሉ ከመደበኛዎቹ የሕግ አስከባሪ ኃይሎች በተጨማሪ የሚጠቀሱ ተቋማትን ሚና እንዲሁም ስጋት አስመልክቶ ክፍል አንድ ውይይት ከቀናት በፊት አሰምተን ነበር። ተወያዮቻችን የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ከፍተኛ ፍርድ ቤት ዳኛ አቶ ፍሬህይወት ሳሙኤል፣ በቀድሞ የኢትዮጵያ ሰራዊት ውስጥ በከፍተኛ ኃላፊነት ያገለገሉት ብርጋዴር ጄኔራል ካሳዬ ጨመዳ፣ እንዲሁም እነኚህ ተቋማት በፌዴራል አስተዳደር ስር መሆን አለባቸው በሚል በማህበራዊ መገናኛ አቶ ስዩም አሰፋ ናቸው። አወያይ ሀብታሙ ስዩም ነው። ተከታዩን ይዞ ቀርበዋል።
ምርጫ 2012 እየተቃረበ ነው። በተለይ ከክልል ልዩ ኃይሎች ጋር በተያያዘ የሚታዩ ተስፋዎችና ስጋቶችስ ምን ይመስላሉ ብለን እነሱን ለማነሳሳት እንሞክር። አቶ ፍሬህይወት ወደ እርሶ ልምጣ። በምርጫ 97 ማግስት የነበሩ የግጭት መንፈሶችን ያውቃሉ። አጣሪ ኮሚቴ ውስጥም ስለነበሩ ያላቸውን ጥልቀትና የነበራቸውን ሁኔታ ይረዳሉ ብዬ አስባለሁ። ከሱ ጋር አገናኝተው ሊያጋሩ ይችላሉ። አብረውም ደግሞ እነዚህን ተቋማት በተመለከተ ምንና እንዴት መደረግ አለበት የሚሉን ለማነሳሳት እንሞክር።
እሺ፣ አመሰግናለሁ አብታሙ። ከምርጫ ጋር ተያይዞ የተነሳው ነገር 97 የምርጫ ጋር ተያይዞ የተፈጠረው ችግር አጣሪ ኮሚሽን ሰብሳቢ ስለነበርኩኝ ለዛ ነው ቅድመም ስጋት አለኝ ያልኩት። አንደኛው በሀገሪቱ ያሉ የፓርቲዎች በየክልሉ የተቋቋሙ ፓርቲዎች በብሔረሰብ የተደራጁ ናቸው ከሞላ ጎደል። አሁን ኢህአዴግ ወደ ብልጽግና ተቀየረን ቢባል ሌሎች እንደገና በብሔረሰብ የተደራጁ አሉ። ያ መንፈስ አሁንም ከዛ ሀገር ውስጥ እንደሰፈነ ነው ያለው። ስለዚህ በ97 ሰራዊቱም ፖሊሱም ደህንነቱም የክልል ፖሊስም የፌዴራል ፖሊስም ለኢህአዴግ ወግኖ ህዝብ ላይ ጉዳት አድርሷል። ይሄ መቼም ይህን መካድ አንችልም። ለረዥም ጊዜ ኢህአዴግ በሚከተለው ፖሊሲ ህገ መንግስቱን እንጠብቃለን በሚልም ይሁን በሌላ አግባብ የነበረው የፖሊስ ኃይል የነበረው የደህንነት ኃይል የነበረው የፌዴራልም ሆነ የክልል የጸጥታ አደረጃጀት በሙሉ በ97 ለኢህአዴግ ወግኖ ነበረ። አሁን በክልሎች የተቋቋሙት ክልሎቹም የተቋቋሙት በብሔረሰብ ላይ ተመስርተው ስለሆነ እነዚህ ለክልሉ የተቋቋሙት የልዩ ኃይሎች ምርጫ በሚካሄድበት ወቅት እዛ ክልል ውስጥ ያሉ የብሔረሰቦቻቸው ወይም የዛ ያቋቋማቸው የብሔረሰብ መንግስት ጥቅም ነው ብሎ በሚያምኑት ጉዳይ ላይ የሚያመቻምቻ አይመስለኝም። ምክንያቱም የተደራጁትም በዛ መንፈስ ስለሆነ ስለዚህ ማን መቼ እንዴት አዞ ምን ችግር ሊፈጥርብን እንደሚችል ቁማር ነው እየተጫወትን ያለ ነው። አማራ ክልል ላይ የተፈጠሩ ችግሮችን እናውቃለን። አማራ ላይ በደር ደረሰ ሲባል የአማራ ክልል ልዩ ኃይል ቤንሻንጉል ድንበር አልፎ ለዚህ ጉዳት አድርሷል የሚባልም ዜናዎች ነበሩ። ምርጫ ሲደረግ በምርጫው የሚያጣው የዛ ክልል አውራ የሆነ የብሔረሰብን ጥቅም የሚያቀነቅነው ኃይል ከሆነ ያን ሰራዊት ሊጠቀም ይችላል። ይሄ እንግዲህ ምናልባት አማራ ክልል ውስጥ የተቋቋመው ልዩ ኃይል መሀል የተፈጠረው ችግር ከምርጫ በኋላ ቢሆን ደግሞ ምን መልክ ሊይዝ እንደሚችል በአሸናፊና በተሸናፊ የፓርቲዎች የሚባሉ ነገሮች አሁን ከሞላ ጎደል በብሔረሰብ የተቋቋሙ ስለሆኑ ስለዚህ ችግር ይፈጥራል። እኛ አሁን ከወገን ለ27 እና ለዛ በላይ አመታት ለ30 ወይ አመት ያህል የወገንተኝነትን የብሔረሰብን አጀንዳ እያራመድን ቆይተን በዚቻውን በትንሽ ጊዜ ነጻ ወጥተናልና እንደዚህ በብሔረሰብ የተደራጀ አንድ ሰራዊት ሁላችንንም ይጠብቀናል ወደሚል ምዕራፍ ደርሰናል፣ ስነ ልቦናም ደርሰናል ብለን የምናምን ከሆነ በጣም የዋሆች ነን። ይህ ለ27 አመት ስለ አገሪቱ ሳይሆን ስለ እያንዳንዱ ብሔረሰብ እየተጎነጎነ የቆየው ነገር ከውስጣችን ጸድቶ እንደ አንድ ሀገር ተከባብረን የምኖርበትን መንፈስ ለመፍጠር ቢያንስ አንድ ትውልድ እንኳን ያስፈልጋል፣ እንኳን አንድና ሁለት አመት። ስለዚህ ያሳስበኛል። ሁለተኛ ምን ይሁን የሚለው ላይ ይህ ነገር ህገ መንግስትን ማሻሻል አይፈልግም። በመሰረቱ ይህን ነገር ለማስቀጠል ግን ህገ መንግስት ማሻሻል ይፈልጋል። አሁን ልዩ ኃይል ባለበት ለማስቀጠል ከተፈለገ ግን ህገ መንግስቱ መሻሻል አለበት። ህገ መንግስቱ በሚለው መሰረት ወደ ፌዴራል ለማጠቃለል ግን ህገ መንግስቱን ማሻሻል አያስፈልግም፣ ህገ መንግስቱን መፈጸም ነው የሚያስፈልገው። አሁን ህገ መንግስቱ ይፈጸም፣ ወደ ፌዴራል ይጠቃለሉ ነው ህጋዊ ክርክር መሆንም ያለበት። ወደ ፌዴራል ሲጠቃለሉ እንግዲህ መነጋገር ይፈልጋል። ይህ ነገር ምርጫም ስለደረሰ ከክልሎችም ጋር መነጋገር ይፈልጋል። ይህ ነገር ከክልሎች ጋር መነጋገር ለምን ያስፈልጋል የሚለው ክርክር የሚመጣ ከሆነ ክልሎች አንዳንዶች ስጋት አለብን የእኛ መከታችን ይህ ሰራዊት ነው ብለው የሚያምኑ ከሆነ ስጋታቸውን በመቀለድ በማጣጣል ሳይሆን ስጋታቸው የጋራ ስጋታችን መሆኑን ተነጋግሮ ማሳመን ይፈልጋል። ሰግተናል አማራ ክልል አንዴ ተከበናል የሚሉ ሰዎች ሲናገሩ ሰምቻለሁ። አማራ ውስጥ የነበሩ ትግራይ ውስጥም ተከበናል የሚሉ ሰምቻለሁ። እንግዲህ ኦሮሚያ መሀል ሀገር ስለሆነ ደግሞ ተከበናል ብሉም የሚቀላቸው ስለሆነ ተከበናል ሊሉ ይችሉ ይሆናል እና አናቅም። ስለዚህ እያንዳንዱ ይሄ ፈብሪኬት የሚያደርገውን የስጋት ነገር ለብቻ የመጣብ ስጋት የለም፣ ስጋትም የጋራችን ተስፋም የጋራችን ነው የሚል ዲስከሽን መጀመር አለበት። ሪል ጄኒውን ስጋት ከሆነ ካልሆነ በህገ መንግስቱ መሰረት ወደ ላይ መጠቃለል አለበት፣ ወደ ፌዴራል መጠቃለል አለበት። በዚህ ሂደት በተሳሳተ ስሌት ምናልባት ክልሎች መሀል ግጭት ቢፈጠር አደገኛ ነው። በጣም የታጠቀ ኃይል ነው ያለ በየክልሎቹ። ስለዚህ ስለዚህ የመጨረሻ እንደው በዚህ አጋጣሚ ወደ ፌደራል ደግሞ ሲጠቃለሉ የደርግ ጊዜ ሰራዊት ላይ እንደተፈጸመው አይነት እነዚህ በክልል የሰለጠኑ ኃይሎች ተበትነው ልጆች ያላቸው ናቸው። ተበትነው ደግሞ መተኮስ ቻሉ ናቸው፣ የለመዱ ናቸው፣ ለዛ የተዘጋጁ ናቸው። ተበትነው ለራሳቸውም ለቤተሰባቸውም ስጋት እንዳይሆኑ ኃላፊነት በተሞላ መልክ ወደ ፌደራል መጠቃለል አለባቸው፣ እዙም በፌደራል ትእዛዝ መሆን አለበት የሚል ነው ያለኝ አስተያየት።
ብርጋደር ጄኔራል ካሳዬ ወደርሰው ልምጣ። ቀደም ብለውም ጠቀስ አድርገውታል፣ እንጀራቸው ከነዚህ ተቋማት ጋር የተያያዙ በሺዎች የሚቆጠሩ ሰዎችም አለና የነሱን እጣ በመወሰን ጉዳይ ያለው ማህበራዊ ወሳ በአሁኑ አደረጃጀት ውስጥ በክልሎች ውስጥ የሚኖሩ ማህበረሰቦችን የሚቀርብ በቋንቋም ሆነ በተለያዩ የስነ ልቦና ሁኔታዎች የሚቃረብ ጦር መኖሩ ያን ያህል የከፋ ነገር አይደለም ብሎም የሚሟገቱ ሰዎች ስላሉ የሁሉን አይነት ስሜት የሚያሟላ አንድ ተቋምና አንድ የጸጥታ ሁኔታ ለመፍጠር ምን አይነት እርምጃዎች መወሰድ አለባቸው ብለው ያስባሉ? የመፍትሄ ሐሳቦቹን እስቲ ያጋሩን።
እነዚህ ሰዎች መብታቸው ተጠብቆ አፈረስኩ እኮ ስትል ከዛ አውጥተው ወደ ፌዴራል ፖሊስ ስታገባው ብቃት ያለው እዛ ውስጥ አግብተው የፌዴራል ፖሊስ አባል ይሆናል። ሌላውን እድሜውን ለጡረታ የደረሰው መብቱን ጠብቀ ታወጣዋለ። ከዛ በኋላ ስልጠና ሰጥቶ በመላው አገሪቷ ትበትነዋለ ነው። ክፍል 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 አድርገ በመላው ኢትዮጵያ እንትን ይላል። ያጠባብነቱን ባይኖር ነው። አንድ ነገር ላንሳለ። ሶማሌ ኢትዮጵያን በወረረች ጊዜ ደርግ እኮ ምንም ኃይል ስላልነበረው ገበሬውን ነው አምጥቶ ታጠቅ ጦር ሰፈር በጭቃ ውስጥ በሶስት ወር ውስጥ ተረባርቦ አሰልጥኖ ነው ያወጣው። አሁን ይሄንን ሰራዊት በአጭር ጊዜ ውስጥ ቆራጥነት ካለ ሙሉ ፈቃደኝነት ካለ አደጋው የሚሰማን ከሆነ ምልክቶች አይተናል መመሪያና እንትን አድርጎ በደንብ በጽሁፍ በፕላን እንትን አድርጎ ማካተት ይቻላል። ከዛ በኋላ ሰሜናል ለምሳሌ ምዕራብ ያለውን ወደዚህ ደቡብ ያለውን ወደዚህ አድርገ በውዞ እንትን ማድረግ ትችላለ። ሌላ ነገር ልንገር፣ አስጊው ነገር አሁን እዛ ሰሜን ላይ ተንጠልጥሎ እንዲያውም ወደ በመታ ሚሊተሪ ሾ ሲያሳዩ ነበር ከአቅም በላይ ታጥቆ እንዲያውም ለሀገሪቷ እንደ ስጋት እየሆኑ ነው ያለ። ይህ ቀላል ነገር አይደለም። ይህ እኮ ምልክት ነው እኮ ወዴት አዝማሚያ ይህን ነው ያለ። ስለዚህ በቆራጥነት ይህንን ነገር ላይ ተነጋግሮ ምንም አይደለም እኮ አቋም ነው እኮ ከዚህ አቋም ወደዛ ውስጥ መክተት ነው። ይሰራል። የማይሰራ ነገር የለም። በአጭር ጊዜ ውስጥ ተሰብተው እንትን ይበር ለምርጫ ካልከው እኔ አሁን ብዙ ሰዎች ሲናገሩም አንዳንዶች የፖለቲካ ሰዎችንም ታገኛቸው ስጋት ነው ሁሉም የሚናገሩ ይሄ ነገር በእንደዚህ አይነት ሁኔታ በአጭር ጊዜ ሊሆን አይችልም፣ ችግር ይፈጥራል፣ ችግር ይፈጥራል የሚል ሰው ብዙ ነው። ስለዚህ ምንድን ነው ያ ታይም ቴብል? ከዚች ቀን በኋላ ምጣት ይመጣል ተብሎ እኮ አልተሰጠንም። ይለት ሌላ ነገር አይደለም። ይሄንን አሁን የምልህን ነገር ካስተካከልክና ይህንን ጥቁር ደመና ከገፈትከው በተረጋጋ መንፈስ ፖለቲካ ፓርቲዎችን ሄዶ እንትን አሁን ማን የሞት ትግራይ ላይ ሄዶ አንዳንድ ፖለቲካ ፓርቲዎች ሁሉ ቅስቀሳ ማድረግ ይችላሉ ወይም አንዳንድ ክልል ይሸት ነው። ስለዚህ ሁሉንም ነገር ወግና ስርዓት ባለው መልክ ረጋ ብሎ እንትን ያደርጉ። እዚች ሀገር ላይ እንደገና ደም እንዲፈስ እንደገና ረብሻ እንትን ይፈጠር ዛሬ የአባይ ጉዳይ እያነሳን ነው። ለነማን ምቹ እንደምንሆን እወቁት። እነሱ ይችን ደመና ነው የሚፈልጉ፣ ይችን ቀዳዳ ነው የሚፈልጉ። ገንዘባቸውንም እየረጩ ነው ያሉት። የት የት ቦታ እንደሚረጩም አይ ቲንክ መንግስት መረጃ አለው። እንኳን መንግስት እኛ ስራ ሰዎችን የት እየረጩ እንዳለ እናውቃለን። ስለዚህ ከዛም አኳያ ማገናዘብ ያስፈልጋል። በራሳችን ላይ ችግር አንፍጠር። ይህ መንግስት እኮ የተወሰነ ጊዜ ቢቆይ ገና ነገሮች መሬት ላይ ሰክኖ ሳይቀመጡ የተነሳው አዋራ መሬት ላይ ሳይዝ እንደገና ሌላ ጭስ እናምሳ ማለት ወይኔ አይዋጥልኝም።
አቶ ስዩም የሚጨምሩት እንስማ።
አመሰግናለሁ። ሀገራችን አሁን ስለ ምርጫው ስለተነሳ ሀገራችን እንግዲህ አሁን ያለችበት ሁኔታ ዲሞክራሲ ጽንሰት ላይ ያለበት ሁኔታ ነው። ይሄ ኃይል በዚህ አሁን ባለበት አደረጃጀት ከቆየ ዲሞክራሲን የማዋለድ ሂደቱ ይጨናገፋል ብለን እናስባለን። ምክንያቱም አሁን ባለው በሀገሪቱ ሁኔታ ውስጥ እየተፈጠረ ያለው ችግሮች በተፈጠሩበት ጊዜ እኛ የኛ ነው የማይሉ አካል በዚያ ቦታ ላይ ምንም አይነት ከለላ በማያገኝበት ሁኔታ ኢትዮጵያ ውስጥ ዲሞክራሲያዊ ምርጫ ተደርጎ ህዝብ የስልጣን ባለቤት የሚሆንበት ነገር ይመጣል ብሎ ስለማይጠበቅ እነዚህ ኃይሎች ነገ ዛሬ ሳይባል መንግስት አስፈላጊውን ስራ ሰርቶ ወደ ፌደራል ስንል ፌደራል መንግስት ወደ ፌደራል ስርዓቱም ቢሆን አደጋ ነው። እውነተኛ የኢትዮጵያ የፌደራል ስርዓት ለመመስረትና ፌደራሉን ለማቆም እነዚህ ኃይሎች መኖር በፍጹም እንቅፋት ነው የሚሆነው። እነዚህን ኃይሎች በፌደራል ስር ይጠቃለሉ ብለን ስንነሳ የግድ በሰራዊት ውስጥ ብቻ መጠቃለል ያለባቸው አይመስልም። በልማት ስራ ላይ ማሳተፍ ይችላል ፌደራል መንግስት። በተለያዩ ሀገሪቱ የምትፈልጋቸው የሰው ልጅ ፓወር፣ ሂውማን ፓወር የምትፈልግባቸው ቦታዎች አሉ። በእነዚያ ውስጥ ሁሉንም እንደ ክህሎት እንደ ችሎታው ስልጠና እየሰጠ ወደዚያ ማስገባት አለ። ይሄ ትልቅ ኃላፊነት ነው ለመንግስት። ያንን ኃላፊነትን መወጣት መቻል አለበት ብለን እናስባለን። ምክንያቱም የታሰበውን ነገር ለማድረግ ሀገር ልትጠፋ፣ ክልሎች እርስ በርሳቸው የሚገዳደሉባት ሀገር መሆን የለባትም፣ ትከሻ የሚለካኩበት መሆን የለበትም። ለአንድ ሀገር ሰራዊት ማለት ሉዓላዊት ሀገርን ለመጠበቅና በሀገሪቱ ውስጥ ያሉ ችግሮች ሲፈጠሩ እነዚያን ችግሮች ለመፍታት የሚሄድ እንጂ ለአንዱ ከለላ ለአንዱ ደግሞ አጥቂ የሚሆን ኃይል በተደራጀበት ሁኔታ መሆን የለበትም ብለን ስለምናስብ ነው ይህንን ዘመቻ የጀመርነው። ለፌዴራል ሶሉሽን ሊሆን የሚችለው ፌዴራል በመከላከያ አስፈላጊ ትምህርት ነው። አሁን እነዚህ ኃይሎች ሲዋቀሩ፣ በብሔር ደረጃ ሲዋቀሩ ብሔሮች ራሳቸውን የነሱ የሆነውን ብሔር እንዴት መከላከል እንዳለባቸው እንጂ ሉዓላዊት ሀገራቸውን እንዴት መጠበቅ እንዳለባቸው አይደለም እየተማሩ የሚወጡ። የፖለቲካ ትምህርት ያስፈልጋቸዋል። ሀገር መከላከል ሉዓላዊት ሀገር ማለት ምንድን ነች የሚል ትምህርት ተሰጥቶ ወደ ፌዴራል መከላከያ ኃይልና ፌዴራል ፖሊስ ስር መጠቃለል አለባቸው ብለን እናስባለን። የክልል ፖሊስ ለምን አይሆኑም ተብሎ የሚጠየቅበት ጊዜ ካለም በክልል ስም የመቀየር ጉዳይ ብቻ ነው ሊሆን የሚችለው። በያዙት ትጥቅ እነሱ እስከ አፍንጫቸው በታጠቁበት ሁኔታ የክልል ፖሊስ መሆን የማይችሉበት ሁኔታ ነው ያለው እና ይሄንን ነው ልጨምር የምችለው። አመሰግናለሁ።
አቶ ፍሬዮት ሳሙኤል፣ ብርጋዴር ጀነራል ካሳይ ጨመዳ፣ አቶ ስዩም አሰፋ በአጭር ጊዜ ውስጥ ምልከታችሁን ስላጋራችሁን እጅግ በጣም እናመሰግናለን። መልካም ምሽት ይሁንላችሁ።
እናመሰግናለን።
እኔም ሀብታሙንና እንግዶቹን ለውይይታቸው አመሰግናለሁ። ሞቅ ያለው ውይይት በሌሎች ርዕሶችም ላይ ይቀጥላል። አሁን ለምሽቱ መጨረሻ ወዳደረግነው ቀደም ብዬም ወደ አስተዋወቅኩ ዝግጅት ነው መወስዳችሁ። የኮሮና ቫይረስ ስርጭት ለደቀናቸው ፈተናዎች መላውስ ምንድን ነው? የሳምንቱ ሐኪሙን ይጠይቁ ይጠይቃል። ኮሮና ቫይረስ በሕክምናው ምህጻረ ቃል ኮቪድ-19 በዓለም ዙሪያ ሚሊዮኖችን ለመምናታና የተዘጋጁም ያልተዘጋጁትም አገሮች እየገጠማቸው ያለውን ፈተና በእርግጥስ መዘጋጀት እስከምን የሚለውን ጨምሮ ቀጣዩን የወረርሽኙን ይዞታ ወይም ገጽታ ይቃኛል። የፕሮግራማችን የዘወትር ተባባሪ የተላላፊ በሽታዎች ሐኪምና በዊስካንሰን ዩኒቨርሲቲ ከጉዞ ጋር የተዛመዱ በሽታዎች ልዩ ክሊኒክ ዲሬክተር ናቸው ፕሮፌሰር ዳውድ ሰይድ ሲራጅ። ወደ ውይይቱ ልውሰዳችሁ። ዶክተር ዳውድ ሰይድ ሲራጅ በተደጋጋሚ ለዚህ አነጋጋሪ ጉዳይ በፕሮግራማችን እየቀረቡ ሙያዊ ትንታኔ ይሰጡናል። ዛሬም መልሰን አግኝተንዎታል። ለጊዜው ቅድሚያ አመሰግናለሁ።
አመሰግናለሁ። እኔም አሉላ።
ዶክተር ዳውድ፣ ማሳሳቢነቱ እየጨመረ የመጣ ነው እንጂ እየቀነሰ አይደለም። መሰረታዊ ጭብጦችን ላንሳና ምን ማለት ነው፣ አንድምታው ምንድን ነው፣ ወዴት እየሄደ ነው የሚለውን ሙያዊ እይታውን ለመውሰድ እንሞክር። መንደርደሪያ ቁጥሮችን አነሳለሁ። 80,000 ሰው ለቫይረሱ መጋለጡና ከ4,000 ሰው በላይ ለህልፈት ከተዳረጉባት የወረርሽኙን መነሻ ከሆነችው ቻይና ቀጥላ 9,000 ዜጎቿ ለቫይረሱ የተጋለጡባት፣ ወረርሽኙ ባሳየው ክፋት ሁለተኛ ደረጃ ላይ የምትገኘው ጣሊያን የወረርሽኙን ጠድፊያ መዛመት ለመግታት በያዘችው ጥረት መላ አገሪቱን መግቢያ መውጫዎች እንዲዘጉ አድርጋለች። የ60 ሚሊዮን ህዝቧን እንቅስቃሴ ገድባለች። በዩናይትድ ስቴትስም ቢሆን በዚህ ወረርሽኝ ሳቢያ የሞቱት ሰዎች ቁጥር እያሻቀበ ነው፣ 27 ደርሷል። ታዲያ በአዎንታዊ ሊታይ የሚችል በዜናዎች ከምንመለከታቸው እንደ የተስፋ ጭላንጭል ካለ በቻይና ለቫይረሱ አዲስ የሚጋለጡ ሰዎች ቁጥር እየቀነሰ ነው፣ የሚሞቱትም እንደዚሁ። ከአጠቃላዩ 110,000 ያህል ሰው 113,000 ነው የሚለው የዛሬው ስሌት። 60,000 ግድሙ መዳን የቻለ መሆኑ ተገልጿል። ሁሉም ሰው የተያዘ ሁሉም የሚሞትበት በሽታ አለመሆኑም ይታወቃልና ዶክተር ዳውድ በጣሊያን ለቫይረሱ በመጋለጥ የመጀመሪያው ሰውም ህመምተኛ ቁጥር አንድ የተባሉት ተሽሏቸው ከማገገሚያ መውጣታቸውን በሰዓታት ውስጥ ተገልጸዋል። እስኪ አሁን ያነሳዋቸውን እንዴት ይገመግሙታል? ባለፉት 2 ወራት ውስጥ የዚህ ወረርሽኝ እየናረ የአሳሳቢነቱ እየጨመረ የመጣውን ያህል ምንድን ነው መንገዱ ውስጥ የሚታየው? አጠቃላዩን ሁኔታ እንዴት ይገመግሙታል?
አመሰግናለሁ አሉላ። መቼስ ይህን ለ3-4 ጊዜ ተነጋግረንበታል። የምፈራቸው ነገሮች ከተነጋገርናቸው ውስጥ ተሳስቼ በሆን ደስ ይለኝ ነበር፣ ግን አካሄዱ በጣም የባሰ አስጊ የሆነ ነው የመጣው። አለማችን ከፍተኛ የወረርሽኝ አደጋ ያንዣበበባት ነው የሚመስለው። በአሁኑ ሰዓት የተላላፊ ህመም ሐኪሞች ብዙ ጊዜ አገሮች በዝግጅት ላይ እንደዚህ አይነት ነገር ሀፕን ቢያደርግ እንዴት ነው መከላከል ወይ ደግሞ መቆጣጠር ወይ ቀድሞ አውቆ ወደ ሌላ እንዳይዛመት ማድረግ የሚቻለው የሚለው ላይ ገንዘብ እንዲጠፋ ብዙ ጊዜ ነው የሚነገረው። ግን ሁል ጊዜ መከላከል ላይ የሚጠፋ ገንዘብ አስፈላጊ መስሎ ስለማይታይ በዓለም ደረጃ ነው ብዙ ገንዘብ ኢንቨስት አልሆነም እና በድንገት እንደዚህ ሲመጣ በአጭር ጊዜ መመለስ የሚቻል አይደለም። እንደምታውቀው ማንኛውም የተላላፊ ህመም አይነት አንድ ቦታ ላይ ሲያከስም አንዱ ላይ ይነሳል። አሁን የሚታየው ያለው ቻይና ላይ እያከሰመ ያለበት ነው የሚመስለው ቁጥሩን ስታየው። በሌላ ሁኔታ ጣሊያን ላይ አሁን አሜሪካ ላይም እየገባ ነው። እንደ አዲስ ነው ቁጥሩ በየቀኑ እየጨመረ ያለው። የምንነጋገራቸው ቁጥሮች ራሱ ትክክል አይደሉም፣ ምክንያቱም በደቂቃዎች ነው የሚለዋወጠው ያለው። መቼስ እንደዚህ አይነት ህመም እንዳይገባ መከላከል በጣም አስፈላጊ ነው ለአንድ ሀገር። ብዙ ሀገሮችን ከመንካቱ በፊት እሱ ነው መሰራትም ያለበት። ግን የህመሙ ስርጭት በጣም ብዙ ሀገሮችን ኦልሬዲ ስለነካ በአሁኑ ሰዓት ከቁጥጥር ውጭ ስለሚያደርገው መከላከሉ ማሰቡ እንዳለ ሆኖ ከሱ አልፎ ይሄ ህመም ከገባ በኋላ ሊደረጉ የሚችሉ ነገሮችን ማሰብና ማስተንተን የእያንዳንዱ አገር ኃላፊነት ሆኖ ነው ማየው ያለው።
መልካም።
በጣም ያሳስጨንቃል።
ፕሮፌሰር ዳውድ ይሄን እስኪ በቀጥታ ወደ ኢትዮጵያ ጉዳይ እንውሰደው። አድማጮቻችን ኢትዮጵያውያን ናቸው እና በየትም በያሉበት በዚህ ዩናይት ስቴትስም እየተፈጠረ ያለው ያንኑ ያህል አሳሳቢ እየሆነ ነው። ቅድም ያሏቸው ሁኔታዎች ለመከላከል የሚደረገውን ጥረት የጤና ጥበቃ ባለስልጣናትን ምክትል ሚኒስትሯን ጨምሮ የተቋማቱን የህብረተሰብ ጤና አጠባበቅ ኃላፊዎች በየቀረቡ ፕሮግራሞቻችን ትምህርታዊ ሀሳቦችን የሚሰሩትን የሚገልጻሉ። ነገር ግን እንደ ሀገር በእርግጥ ተዘጋጅተናል የሚለው ያሳስባል። ቅድም እንዳሉት ምን ይታዩታል እንደ ኢትዮጵያ ላለ ሀገር?
እንዳልከው ነው መቼስ ማንም ሀገር ለዚህ ነገር ዝግጁ ነኝ ብሎ ደፍሮ መናገር አይቻልም። በአሜሪካ ደረጃ እያየነው ነው ስንት ክፍተቶችና ቀዳዳዎች እንዳሉ እየታየ ነው። እንደዛ አይነት ገንዘብ ወጥቶም ነው የምለው ያለሁት እና አንድን አገር ብሌም ለማድረግ ወይ ደግሞ አልተደረገም ለማለህ አይደለም። ነገር ግን በአጠቃላይ በዓለም ደረጃ ዝግጅቱ ደካማ ሆኖ እያንዳንዱ አገር ደግሞ እጁን አጣጥፎ መጠበቅም የለበትም፣ የአቅሙን መስራት መቻል አለበት። የኢትዮጵያ የጤና ጥበቃ ሚኒስቴር እኔም ከእነሱ ጋር እየሰራሁ ስለነበረ እያየሁት ነው። በጣም በጠንካራ መንገድ በየቀኑ እየተካሄደ ያለውን በአገሪቷ ምርመራውን አስገብቶ በ4-5 ሰዓት ውስጥ ውጤቱን እስከ ማድረስ የሚቻልበት ሁኔታ ዘርግተው በሚቻለው መቼስ እየተሯሯጠ ነው፣ በአቅም ማለት ነው። ይሄ ህመም እንደማየው ያለሁት ከሆነ እንደ ስርጭቱ አካሄድ አፍሪካ ውስጥ በአሁኑ ሰዓት ብዙ ያልታየው እንጂ መግባቱ የሚቀር አይመስልም። ምክንያቱ የሰዎች እንቅስቃሴ እንዳለ ነው። የተጠቁት አገሮች ቁጥር እየጨመረ ነው። ሰው እንቅስቃሴ አልተገታም እና መግባቱ አይቀርም ይገባል ብሎ አስቦ ግጅት መጀመር የሚያስፈልግ ይመስለኛል። ጤና ጥበቃ ሚኒስትር እንቅስቃሴዎች እንዳይገባ በማድረግ ላይ ያሉት እንቅስቃሴዎች እና የመከላከል ላይ ያሉት ስራዎች እንዳሉ ሆነው ቢገባ ደግሞ ህዝቡን እንዴት ነው ማስተባብሮ ሪስፖንድ ማድረግ የሚገባው የሚለው ላይ ሆስፒታሎቹ ምን ያህል ጥንካሬ ላይ ነው ያሉት የሚለው ጥያቄን ጠይቆ እነሱን ማዘጋጀት ላይ ስራ መሰራት መቻል አለበት። የዓለም ትራንስፖርቴሽን፣ የዓለም ንግድና እንቅስቃሴ በከፍተኛ ችግር ላይ ነው ያለው። እንደምታየው ያለው ጣሊያን ጠቅላላ ሌላ ሕክምና የለም በአሁኑ ሰዓት። እያንዳንዱ ሆስፒታል ኮሪደሩ ሳይቀር ተጓዦች ጤንነትን የሚከታተለው ማህበር አለን። ከዛ አባሎቻችን የሆኑ አሁን በዚህ ላይ ከፍተኛ ምንድን ነው እየተጫወቱ ያሉ አሉ ሰዎች ከጣሊያን የሚልኩትን ኢሜይሎች ሳየው በጣም ነው የሚያስጨንቀው። ምክንያቱ ሌላ ነገር የለም፣ ይሄ ነው የሚሰራ ያለው። ሆስፒታል አዘጋጅተህ አንድ ሆስፒታልም ቁጭ የምትለው ነገር አይደለም። እያንዳንዱ ሌላ ሆስፒታል ሁላ ሪፊት እየተደረገ እየተለወጠ ለኮሮና ቫይረስ ሕክምና ነው እየዋለ ያለው። እስራኤል እንደምታየው ነው፣ ማንኛውም ከነዚህ ሀገሮች የሚመጣ ሰው እንዳይገባ ከልክላለች። ኔፓል የምርመራ ውጤት የሚያሳይ ሰው ካልሆነ በስተቀር ከነዚህ በሽታው ስርጭት እንዳላቸው ከታወቁ ሀገሮች የሚመጣን ተጓዥ እንደማታስገባ ተናግራለች። ኔፓል ትልቁ የኢኮኖሚ ምንጯ ቱሪዝም ነው። እንደዛም ሆኖ እያለ ባለፉት 5 ቀናት ውስጥ የምርመራ ውጤት ይዞ ያልመጣ ሰው ማለት በቃ መዝጋት ማለት ነው እንጂ ማን ያለው አለ እንደዛ አይነት ምርመራ
ይዞ ሊመጣ የሚችል የለም።
የምርመራ ውጤት የሌለው መግባት አይችልም ኔፓል ዜጋ ካልሆነ። ሲያትል አሁን ካየሁ አሜሪካ ውስጥ ስራ ቆሟል። በአጠቃላይ ስራ የለም። ኦፊሶች በሙሉ ተዘግተዋል። ትምህርት ቤቶች ተዘግተዋል። ዩኒቨርሲቲዎች ተዘግተዋል። እንዴት ነው እየተንቀሳቀሰ ያለው? በኢንተርኔት፣ በቴሌፎን፣ ኦንላይን ነው እየተንቀሳቀሰ ያለው ሰው። ካሊፎርኒያም አሁን ብዙ ዩኒቨርሲቲዎች እየዘጉ ናቸው እንቅስቃሴውን ለመቀነስ። የሚያሳይህ ያለው ምንድን ነው? በሽታው በገባና መሰራጨት በጀመረ ቁጥር በአጭር ጊዜ ውስጥ ነው ነገሮች መለወጥ ያለባቸው፣ በጣም በፈጣን እና እንደዛ ስለሆነ በእኛ አገር ትንሽ ጎድሏል የምለውና በጣም ቅር የሚያሰኘኝ ያለው ምንድን ነው፣ ቀላል መልስ ስላለው አይደለም። ባይ ዘ ወይ በጣም ከባድ ጥያቄ ነው። ነገር ህብረተሰቡን አዘጋጅቶ ትምህርት ቤቶች መዘጋት ቢያስፈልግ፣ የትኛው ትምህርት ቤቶች ናቸው የሚዘጉት? ዩኒቨርሲቲዎች ቢዘጉ እንዴት ነው ትምህርት የሚቀጥለው? መስጊዶችና ቤተ ክርስቲያኖች ቢዘጉ እንዴት ነው ሶሳይቲው እንዴት ነው የሚቀበለው ይሄንን ነገር? ስራ አሁን ቢዘጋ እንዴት ነው ስራ መቀጠል የሚችለው? ካልሆነ እንደዚህ አይነት ህመም እየተሰራጨ በከተማው ውስጥ ስራውን እንዳለው መቀጠልስ ይቻላል ወይ? ዲስከሽን መጀመር አለበት። ሆስፒታሎች ውስጣቸው ሌላውን ህክምና ትተው ወደዚህ መዞር የሚችሉበትን አደረጃጀት ፈትሸዋል ወይ? ይሄ ነው መሰራት ያለበት በጣም በአጭር ጊዜ።
ፕሮፌሰር ዳውድ፣ ከባዱን መሰረታዊውን ጫፍ ጀምረነዋል። በሰፊው በዌብሳይታችንና በሶሻል ሚዲያ የሚቀጥሉ ውይይታችን እናደርጋለን። በሰፊው እንወያያለን። አድማጮቻችን በድረገጽና በፌስቡክ እንዲከታተሉት እናደርጋለን። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ ፕሮፌሰር ዳውድ።
አመሰግናለሁ።
አድማጮች፣ ስርጭታችን ሊገባደድ ነው። ቀደም ብለን የዕለቱን ዜማ በምናሰማበት ሰዓት ስላልነበር አላሰማንም። ሰሞኑ የጾም ሰሞን ስለሆነ የበገና ዜማ ልጋብዝና ለስንብቱ ላዘጋጅ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አድናቆች፣ አድማጮች፣ ያስተናገድኳቸው አሉላ ከበደ፣ አቀናባሪያችን ብርሃን ኃይሉ፣ ከተተኪ የስርጭት መሐንዲስና እንዲሁም ከዋና አዘጋጇ ትዝታ በላቸው ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። ረቡዕ ምሽት ነገ እንመለሳለን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። Thank you.
አሜሪካዩ በ2022 25 31 ሜትር ባንድ ሆምኦን በናይል ሳት አት ፌስቡክን